የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ ያለን የዛሬውን ፕሮግራማችንን እንጀምራለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ ገበየው ኑሬሳ እስከ ፍጻሜ አብረናችሁ ነን። የዛሬው ፕሮግራማችን የእጆቻችንና የወጥ ቤት ወይም ማዕድ ቤት ንጽህና መጠበቅ አስፈላጊነቱን አብረን እናያለን። እስከ ፍጻሜ ከኛ ጋር እንድትሆኑ እየጋበዝኳችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያውና ጻድቅ ሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግናለን። ይህንን ጊዜ ስለሰጠህን በኢየሱስ ስም ክብር ለስምህ ይሁን። አሁንም ጌታ ሆይ የሰጠህንን እቺን የ30 ደቂቃ ቆይታችንን እንድትባርክልን፣ እንድታስተምረን፣ እንድትናገረን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን በጌታ በኢየሱስ ስም አሜን። ኢየሱስ ኢየሱስ የምለው የጥያቄ መንስ የሆነው ለቤ ቀን ማታ በሰላም ከተኛን በኋላ ለሊት ላይ ሆድ ቁርጠት ከእንቅልፍ ይቀሰቅሰናል። ሁሉም ሰው ጭው ያለ እንቅልፍ ውስጥ ነው። ዝም ብለን ቁርጠቱ ይተወናል ብለን ተስፋ እናደርጋለን። ከዚያም ያቋረጥነውን እንቅልፍ ለመቀጠል እንጥራለን። ነገር ግን ይህ አንዳንዴ ቢሰራም ሁሌ ግን አይሆንም። ምናልባትም ተቅማጥ ያስከትልና በሌሊት ሊያንቆራጥጠን ይችላል። ይህ የቁርጠት ወይም የተቅማጥ ችግር ከተለያዩ ምክንያቶች ሊያጋጥመን ይችላል። የመጀመሪያው ምክንያት እጆቻችን ሊሆኑ ይችላሉ። ስለዚህ እጆቻችንን በውሃና በሳሙና በደንብ አድርገን መታጠብ አብዛኛዎቹን ጀርሞች ማስወገድ ያስችለናል። ምግብ በምናዘጋጅበት ጊዜ እጆቻችን ንጹህ መሆን ይኖርባቸዋል። ይሄኛው ራሳችንንም ሌሎችንም የሰራነውን ምግብ የሚመገቡ ሰዎችም እንዳይታመሙ ያደርጋል። ከዚህ በተጨማሪም የምንጠቀምባቸው ቃዎች እንደ ብረት ድስት ወይም ድስት መክተፊያ ቢላዋና ማማሰያ የመሳሰሉት ንጹህ መሆን አለባቸው። ስጋ ከከተፈን በኋላ በዚያ ላይ ሽንኩርት ከመክተፋችን በፊት መክተፊያውንና ቢላዋውን ሙልጭ አድርገን በውሃና በሳሙና ማጠብ አለብን። እንደ ሰላጣ ቲማቲም ያሉ በጥሬ የሚበሉ ነገሮችን ከመክተፋችን በፊት በንጽህና መያዝ ያስፈልገናል። ጥሬ ስጋ በውስጡ የተለያዩ ጀርሞች ሊኖሩ ስለሚችሉ በተለይ የቆየ ከሆነ ያንን ከከተፍን ወይም ከነካን በኋላ የተጠቀምንበትን እቃዎችና እጆቻችንን በሚገባ መታጠብ አለብን። ከዚህ በተጨማሪም መሬቱን ወይም ወለሉን ማጽዳትም ሌላው ተግባራችን ሊሆን ይገባዋል። ለዚያ የሚሆን ሳሙና ባይኖረንስ ምን ማድረግ አለብን ብለን ልንጠይቅ እንችላለን። ውሃ ፍልተን ወለሉን በፈላ ውሃ ብናርከፈክፈው ሌላ አማራጭ ነው። ከዚያ ባሻገር ደግሞ ሎሚ ጨምቀን ካጸዳን በኋላ የሎሚውን ጭማቂ ብናርከፈክፍ ጀርሞችን ማስወገድ እንችላለን። ይህ ግን የመገልገያ እቃዎችንና ቤቱ ራሱ ካጸዳን በኋላ እንደ ተጨማሪ የምንጠቀምበት ነው። በአብዛኛው የበሽታ አምጪ ተዋሲያን የሚራቡት ሞቃታማ በሆነ ስፍራ ስለሆነ በተቻለ መጠን ምግብ ማብሰያ ክፍላችን ንጹህ አየር እንዲያገኝ ማድረግ ተገቢ ይሆናል። ብዙውን ጊዜ በሀገራችን ጓዳ ወይም ወጥ ቤት መስኮት እንኳ አይኖረውም። ይህ ግን ትክክል አይደለም። በተቻለ መጠን በቂ የፀሐይ ብርሃንና አየር እንዲያገኝ ማድረግ አስፈላጊ ነው። እስኪ በተከታዩ የመሸጋገሪያ ሙዚቃ ቆይታ አድርገን እንመለስ። የማለዳ ጨረር የጠዋት ብርሃን አንተ በደስታ አሞቀው ልቤን ለመለታረገው ከእንቅልፌ ስነቃ እያዳመጣችሁት ያላችሁት ተስፋ ለሴቶችን ነው። እየተነጋገርን ያለነው ስለ ማዕድ ቤት ወይም ወጥ ቤት ንጽህና አጠባበቅ ነው። ምግብ የምናበስልበት ክፍልና ቁሳቁሶች ንጽህናቸውን መጠበቅ በሽታ አምጪ የሆኑ ጀርሞችን መከላከል እንደሚያስችለን አይተናል። ሌላው ንጽህናውን ልንጠብቅለት የሚገባን ውሃ ነው። በመጀመሪያ ውሃ የምንቀዳበት ዕቃ እንስራም ይሁን ጀሪካን ወይም በርሜል ንጹህ መሆን ይኖርበታል። ከዚያ ቀጥሎ የሚቀዳው ውሃ ራሱ ንጹህ መሆን አለበት። ምናልባት የምናገኘው ውሃ ንጹህ ካልሆነ ማለትም ከጉድጓድ ወይም ከወንዝ የምንቀዳው ከሆነ ከመጠቀማችን በፊት ብናፈላው ከጀርም የጸዳ ወይም ንጹህ ይሆናል። ካፈላነው በኋላ በንጹህ ጨርቅ እያጠለልን ንጹህ ዕቃ ውስጥ መገልበጥ አለብን። ከዚያ በኋላ በንጹህ ዕቃ እየቀዳን ለምግብ ማብሰያነት፣ ለልብስ ማጠቢያና ለመጠጥ መጠቀም እንችላለን። ሁልጊዜ ይህንን ስንሰራ ውሃ ለመቅዳት ከመሄዳችን በፊት እጆቻችን ንጹህ መሆናቸውን ማረጋገጥ ይጠበቅብናል። ሌላው ውሃን የምናጸዳበት ወይም የምናጣራበት መንገድ ማጣሪያ መድኃኒቶችን በመጠቀም ነው። በአሁኑ ጊዜ በልዩ ልዩ መድኃኒት ቤቶች ለውሃ ማጣሪያነት የሚያገለግሉ መድኃኒቶች በቀላል ዋጋ ይሸጣሉ። እነዚህን ገዝቶ ለረጅም ጊዜ ትዕዛዞቹን በመከተል መጠቀምም ይቻላል። ነገር ግን ባለሙያ የሚሰጠው መመሪያ መከተል እጅግ አስፈላጊ ነው። ኢየሱስ ኢየሱስ የምለው የጥያቄ መንስ የሆነው Yes, yeah. ያዳመጣችሁት ያላችሁት ተስፋ ለሴቶች የተሰኘውን የሬዲዮ ፕሮግራማችንን ነው። የዛሬው ፕሮግራማችን ስለ ማዕድ ቤት ንጽህና ነው። እንግዲህ ወደ ማዕድ ቤት ከገባን አይቀር ስለ አንድ አስደናቂ የሆነ ሁልጊዜ ከምግባችን ውስጥ ልናጣው ስለማይገባን ቅመም አብረን እናያለን። እርሱም ዝንጅብል ነው። ፕሮግራሙን እኔና በዚህ በምስራች ድምጽ ውስጥ የጤና ፕሮግራም አዘጋጅ ከሆነው ወንድም ቢንያም ቶሎሳ ጋር በጋራ እናቀርብላችኋለን። አብራችሁን ቆዩ።
ዝንጅብል በአንደኛው ክፍለ ዘመን ከክርስቶስ ልደት ከ2000 ዓ.ም በፊት ለዓለማችን ቀድማ ያስታወቀችው የዥዋ ሀገር ቻይና ናት። ምንም እንኳን በአንዳንድ ጥናቶች ዝንጅብል እንደ አሁኑ ዓለማችን ሳትከፋፈል ጠፍጣፋ በነበረችበት ወቅት የዝንጅብልን ተክል ኤዥያውያን ከአፍሪካ እንዳገኙት አንዳንድ የጥናቶች በጥናታቸው ሪፖርት አስፍረውት እናገኛለን።
ዝንጅብል ሞቃታማና ደረቃማ አካባቢ የሚበቅል ስራማ ተክል ሲሆን በተለይ በሞቃታማ ወራት ለዝንጅብል ምቹ የአየር ንብረት በመሆኑ በጥቂቱ ቦታ ብዙ ምርት እንዲሰጥ ያስችለዋል።
ዝንጅብል በኤዥያውያን ሲንጋቤሪያ በሚል ስያሜ የሚጠራ ሲሆን በእንግሊዝኛው ሼፒንግ ላይክ ሆርን ወደ አማርኛዎቻ ትርጉም ስንመልሰው ቀንድ የሚመስል ትርጉም እናገኛለን።
ይህ ቀንድ መሳይ እጽዋት በእንግሊዘኛው አጠራር ስም ጂንጀር እየተባለ የሚጠራ ሲሆን በአገራችን ኢትዮጵያ ዝንጅብል እየተባለ እንደሚጠራ ይታወቃል።
የዝንጅብል መጀመሪያ መገኛ የሆነችው ቻይና ዝንጅብል ለባህላዊ ሕክምና በጥንት ዘመን ጀምሮ ስትጠቀምበት እንደነበረ ታሪክ ያስታውሰናል።
ቻይናውያን ዝንጅብልን ከሌሎች ሀገራት በተለየ መልኩ በማድረግ ቡኒ ከለር ሲይዝ ከጁስ ጋር በመፍጨት የምግብ ፍላጎትን ላጣ ሰው እንደ አፒታይት መክፈቻ እንዲወስድ የሚጋብዙት ሲሆን የምግብ አለመፈጨት ችግር ሲፈጠርና ለአንጀት ውስጥ በሽታ፣ ለኩላሊት ፊኛ ኢንፌክሽን ህመም መፈወሻነት ላለፉት 4000 ዓመታት ድረስ ዝንጅብልን ሲጠቀሙበት እንደነበረ ዛሬም ድረስ በኩራት ሲናገሩ ይደመጣል።
ዝንጅብል ቻይናውያን በ11ኛው ክፍለ ዘመን በሻይ መልክ በመጠቀም ለዓለም ያስተዋወቀች ሲሆን በመጀመሪያ ከቻይና ዝንጅብልን ተቀበላ ለሌሎች ሀገራት ያስተዋወቀችው ኢንግላንድ ናት። ኢንግላንድ በወቅቱ በቅኝ ግዛት በያዘቻቸው ምዕራብ ህንድ፣ ሜክሲኮ፣ ካሪቢያን ሀገራት በማስተዋወቅ እንደ አውሮፓውያን አቆጣጠር በ1547 ዓ.ም የዝንጅብል ምርትን በስፋት እያመረቱ ለስፔን ሀገር ኤክስፖርት ሲያደርጉ እንደነበረ ጥናቶች ይናገራሉ።
ሮማውያንና ግሪኮች በስፋት የዝንጅብልን ምርት በቀይ ባህር በኩል ከህንድ ወደ አገራቸው ሲያስገቡ የነበረ ሲሆን አውሮፓውያን በማርኮ ፖሎ አማካኝነት በ1280 ለጉብኝት ወደ ኤዥያ በሄደበት ወቅት ዝንጅብልን ይዞ በመመለሱ ለአውሮፓውያን ማስተዋወቁን ይናገራሉ። በመሆኑም የዝንጅብል ዝና እያደገና የፈዋሽነቱ ዜናው እየናኘ በመምጣቱ ዝንጅብልን ኢንግላንዶች እንኳን ወደ ቀዝቃዛው አገር በሰላም መጣህ ብለው እጃቸውን ዘርግተው ለመቀበል የቀደማቸው የለም።
ኤዥያውያን የዝንጅብል ምርት በስፋት በማምረትና ለዓለም በማስተዋወቅ የጀመሩትን ስራ አጠናክሮ በመቀጠላቸው ዝንጅብል ምርት በእንግሊዞች ቅኝ ግዛት ስር አድርጋ በያዘቻቸው ሀገራት ጭምር ለሽያጭ በማቅረብና በማስፋፋቱ ኤዥያ በዝንጅብል ምርት አዲስቷን ዓለም በቅኝ ግዛት ገዛች በማለት አግራሞታቸውንና አድናቆታቸውን ችረውታል።
በአሁኑ ዘመን በዓለም ላይ ከፍተኛ የዝንጅብል ምርት አምራች የሆነችው በቀድሞዋ የእንግሊዝ ቅኝ ግዛት የነበረችው የካረቢያኗ አገር ጃማይካ ስትሆን ለዓለም በከፍተኛ ደረጃ የዝንጅብልን ምርት በማምረት ቀዳሚ አገር ሆናለች። ህንድና አፍሪካዊቷ ሀገር ናይጄሪያ የዓለምን የዝንጅብል ምርት ለዓለም በብዛት በማቅረብ ጃማይካን የሚከተሉ ሀገሮች ናቸው።
ዝንጅብል ላይ በተደረገ ምርምርና ጥናት በውስጡ የሚይዛቸው ንጥረ ነገሮችን ስንመለከት 80% ኃይል ሰጪ፣ 17.8% ካርቦሃይድሬት፣ 1.8% ፕሮቲን፣ 0.7% ፋት፣ 2% ደግሞ የምግብ ለመቀነስ የሚያስችል ዳይት ፋይበር ይይዛል።
እንደሚታወቀው በውስጡ የፖታሺየም እና ሚነራልስ ንጥረ ነገር የሚይዝ በመሆኑ በሰውነታችን ውስጥ ይህ በመኖሩ ለደም ዝውውርና ለኩላሊት ማጣሪያነት ያገለግል እንዲሁም ለማስመለስ ችግር ለተቅማጥ ከፍተኛ የሆነ የእግር ህመም የመጋለጥ እድልን ይቀንሳል። ዝንጅብል 11% ማግኒዚየም በውስጡ ይይዛል። ይህም የአይምሮ መድከም መንስኤዎችን ይከላከላል። በዛው ልክ ከፍተኛ የሆነ የነርቭ በሽታንም ይከላከላል።
ዝንጅብልን ለምግብነት እንዴት እንደምንጠቀም እስቲ እንመልከት። ዝንጅብል በጥንት ዘመን ወደ ኩሽና ገብቶ ለምግብ ፍጆታነት የዋለበት መንገድ አገራቶች የተለያዩ ተሞክሮች እንዳላቸው እንመለከታለን። ዝንጅብል ለምግብነት ከሚዘጋጁ ለተለያዩ ምግቦች ማጣፈጫነት በመቀመምነት ሲጠቀምበት የነበረ ሲሆን ይህ ዝንጅብል ዛሬም ድረስ በሁሉም ሰዎች ምግብ ማብሰያ ቤት ውስጥ ከሌሎች ምግብ ማጣፈጫ ቅመሞች ጋር ተመራጭ ሆኖ ይገኛል።
ዝንጅብል ከተለያዩ ፍራፍሬዎች ጋር በመቀላቀል በጁስ መልክ ለወጥ ማጣፈጫነት፣ ዝንጅብልን አድርቀው በመፍጨት ከተለያዩ የዳቦ ዱቄቶች ጋር በመደባለቅ በዳቦነት፣ በኩኪስ መልክ፣ በኬክ መልክ እንዲሁም በሚመጠጥ ከረሜላነት ሲጠቀሙበት የነበረ ሲሆን ዝንጅብልን ከማር ጋር በመደባለቅ ልክ እንደ ለስላሳ መጠጦች አዘጋጅተው ለተለያዩ የግብዣ ስርዓቶች ላይ በማዋል በግብዣነት ሲጠቀሙበት ቆይተዋል።
ባንግላዴሾች ዝንጅብልን ከቀይ ሽንኩርትና ከነጭ ሽንኩርት ጋር በመደባለቅ ምርጥ የዶሮ ወጥ ሾርባ ምግባቸውን ያጣፍጡበት የነበረ ሲሆን ጃፓናውያን ዝንጅብልን ከኮምጣጤና ከስኳር ጋር ቀላቅለው በመመገብ ከዋናው ምግብ በኋላ ለምንመገበው ምግብ ተከታይ ማጣፈጫነት ይጠቀሙት እንደነበረ ይነገርላቸዋል።
በእርግዝና ጊዜ ሴቶች የማስመለስና የማቅለሽለሽ ችግርን ለጊዜያዊ የህመም ማስታገሻነት ዝንጅብልን ይጠቀሙ ነበር።
አሁን ደግሞ በጥን ዘመን ከዝንጅብልን በቤት ውስጥ በባህላዊ ህክምና ጥበብ ዘዴ አገራት ለምን መድኃኒት ሲጠቀሙበት እንደነበረ ግኝታቸውን እስቲ እንመልከት።
ቻይና የዝንጅብል መገኛ የሆነችው ቻይና ሺንግጃንግ በመባል የሚጠራ ከዝንጅብል የተቀመመ ቅመም ለሚያስመልስ፣ ለሚያቅለሸልሽ፣ ለተቅማጥ በሽታ ማስቆሚያ ወይም መከላከያ፣ ለኢንፌክሽን፣ ለጉንፋን በሽታ ስትከላከልበት የነበረ ሲሆን ህዝቦቿም ከጫፍ እስከ ጫፍ ዛሬም ድረስ በመጠቀም የዝንጅብልን ተክል ውለታ አልዘነጉትም።
ኢንዲያን በህንድ ሀገር ዝንጅብል እጅግ በህዝቡ የሚወደድ ተመራጭ ባህላዊ መድኃኒትነትና ለተለያዩ ምግብ ማጣፈጫነት የሚጠቀሙበት ሲሆን ህንዶች በዝንጅብል ህክምና የሚጠቀሙበትን ባህላዊ መድኃኒት ማሃሙሻድ በእንግሊዝኛው አጠራር ዘ ግሬት ሜዲሲን ወይም ታላቁ መድኃኒት በማለት የክብር ስም በመስጠት የሚጠሩ ሲሆን ህንዳውያን በጥንት ዘመን ዝንጅብልን እንደ ቻይናውያኖች ሁሉ ለተቅማጥ፣ ለኢንፌክሽን፣ ቀለል ላለ ራስ ምታት፣ ለማቅለሽለሽ ስሜት፣ ለሚያስመልስ፣ ለጉንፋን፣ ለድብርት ወዘተ ችግሮች መፍቻነት በስፋት ዛሬም ድረስ እየተጠቀሙበት ይገኛል።
ጃፓን በባህላዊ ህክምና በስፋት ዝንጅብልን በፈሳሽነት ለደም ዝውውር፣ ለኩላሊት ኢንፌክሽን፣ ለጉንፋን ቫይረስ መከላከያነት ይጠቀሙበታል።
ጃማይካ በእንግሊዝ ቅኝ ግዛት ስር የነበረችው ጃማይካ ዝንጅብልን ከተዋወቀችበት ጊዜ ጀምሮ ዝንጅብልን ለምግብ አለመፈጨት ችግር መፍቻነት፣ ለአንጀት ህመም፣ ለሆድ ቁርጠት ህመም መፈወሻነት ለታማሚ ሰው በመስጠት በባህላዊ መድኃኒት በመጠቀም ፍቱን መድኃኒትነቱን ይመሰክሩለታል።
ሜክሲኮ የላቲኖ አገር ሜክሲኮ ዝንጅብልን ከማሳው እንደመጣ በመፍጨት ከውሃ ጋር በመቀላቀልና በማፍላት በሆድ ውስጥ አላስፈላጊ የሆነውን የጋዝ ክምችትን ለማስወገጃነት ይጠቀሙበታል።
ብራዚል ብራዚላውያን ዝንጅብልን ለጡንቻ መሸማቀቅ፣ ለጡንቻ መዛል፣ ለማቅለሽለሽ ስሜት፣ ለጉንፋን በሽታ ሲጠቀሙበት ቆይቷል።
በርማ በርማዎች ዝንጅብልን ከፓልም ፍሬ ጋር ደባልቀው በመፍጨት በጁስ መልክ በማዘጋጀት በምሽት እራት ከተበላ በኋላ በመጠጣት የምግብ መፈጨት ስርዓት የተመቻቸ እንደሚያደርግ ይመሰክራሉ።
አፍሪካዊቷ ሀገር ኮንጎ ዝንጅብልን በፈዋሽ ሰጪ መድኃኒት አድርጋ የምትጠቀመው ከማንጎ ዛፍ ቅጠል ጋር በመቀላቀል ሲሆን ዝንጅብልን በእርግዝና ወቅት ሴቶች ለሚሰማቸው የማቅለሽለሽ ስሜትና የማስመለስ ችግር በጊዜያዊነት ለማስታገሻነት ይጠቀሙበታል።
ኢንግላንዶች ዝንጅብልን እንግሊዞች በቅዝቃዜ ጊዜ ለሚነሳ አለርጂክ መከላከያነት፣ ለጉንፋን በሽታ በሻይ መልክ ልክ በአሁኑ በእኛ ዘመን እንደምንጠቀመው የሚጠቀሙበት ሲሆን እንግሊዛውያን ረጅም መንገድ ጉዞ ሲያደርጉ የማቅለሽለሽ ስሜት ሲሰማቸው ዝንጅብልን በጥሬው በማኘክና ወይም በፋብሪካ ውስጥ ገብቶ በተመረተ በሚመጠጥ የዝንጅብል ከረሜላን በመድኃኒትነት ሲጠቀሙ ቆይተዋል።
አብዛኛው ሀገራት ዝንጅብልን በባህላዊ ህክምና የሚጠቀሙበት መንገድ ተመሳሳይ ችግር መፍቻና ለምግብነት ሲጠቀሙበት ቆይተዋል። ኢየሱስ ኢየሱስ የምለው የጥያቄ መንስ የሆነው ልቤ ያረበበት መወደው እፎይ የምልበት እሱ ነው። ኢየሱስ ኢየሱስ የምለው
I'm not quite done.
የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም EECMY የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።
I'm not afraid.